የአሜሪካ ድምፅ ራዲዮ ጣቢያ ነው።
Good afternoon, delegates. Are we ready to make some history?
እንደምን ዋላችሁ ልዑካን? አንዳች ታሪክን ልናደርግ ተዘጋጅተናል።
ለታሪክ እንግዳ ያልሆነችው የፊላደልፊያ ከተማ አንድ ሌላ ታሪክ ከመዝገቧ አሰፈረች። በዩናይትድ ስቴትስ የፖለቲካ ታሪክ የመጀመሪያዋ ሴት ለፓርቲያቸው ፕሬዝዳንታዊ እጩነት ለድምፅ መስጫ ስነ ስርዓት ቀረቡ።
All in favor of the motion say aye. Opposed, no.
የድጋፍ ድምፃችሁን የምትሰጡ አዎ በሉ፣ የምትቃወሙ አይ በሉ።
የኦሃዮ ክፍለ ግዛቷ ዲሞክራት ማርሻ ፈጅ ናቸው። ከእርሳቸው አስቀድሞ የሰማችኋቸው ደግሞ የዩናይት ስቴትሱ ዲሞክራቲክ ፓርቲ ብሔራዊ ኮሚቴ ሊቀመንበር ተተኪ የቦልቲሞራዋ ከንቲባ ስቴፋኒ ራውሊንግስ ብሌክ ናቸው። ለፕሬዚዳንታዊ ምርጫ ፉክክር የፓርቲያቸውን ታሳቢ እጩ ሴናተር ሂላሪ ክሊንተንን ለተመራጭ እጩነት ያቀረቡበትን ድምፅ ነበር የሰማ ነው።
ጉባኤው ከሚካሄድባት የምስራቅ ዩናይትድ ስቴትስ የፔንስልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ እናመሻለን።
ሳምንታዊው ቅንብሮች ዲሞክራሲ በተግባር፣ አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብ ለምሽቱ ተሰናድተዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ረቡዕ ሐምሌ 20 2008 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉ ጋር ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብራችሁን እናመሻለን። አሁን የዓለም ዜና ይሰማል። የዲሞክራቲክ ፓርቲ ብሔራዊ ጉባኤ በፊላደልፊያ ከተማ በቀጠለበት አዳራሽ ትላንት ማታ የ43 በዩናይትድ ስቴትስ ፕሬዝዳንትነት ያገለገሉ ሰዎች ምስሎች አንድ በአንድ በትልቅ ቴሌቪዥን ብቅ እያሉ ታይተዋል። ምስሎቹ ሁሉም የወንዶች ናቸው። የፕሬዝደንት ባራክ ኦባማ ምስል ከታየ በኋላ ታዲያ በቴሌቪዥን ላይ የነበረው ምስል ከከሰመ በኋላ ተሰባብሮ የመውደቅ ምስል አሳየ። ከዚያም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ አብይ የፖለቲካ ፓርቲውን ወክለው ለመወዳደር የተመረጡት ሂላሪ ክሊንተን በቴሌቪዥን ብቅ አሉ። ታላቅ ዕለትና ምሽት ነው፣ ትልቅ ክብር ነው የሰጣችሁኝ ሲሉ ክሊንተን ኒውዮርክ ሆነው በቪዲዮ ተናገሩ። ሴቶች በከፍተኛ የስልጣን ቦታ ላይ እንዳይደርሱ እክል ሆኖ በቆየው የመስተዋት ጣራ ላይ ዲሞክራቶች ትልቅ ስንጥቅ ፈጥረዋል ሲሉ ክሊንተን አሁንም ኒውዮርክ ሆነው ተናግረዋል። ክሊንተን አያይዘውም ይህን ክስተት የምትከታተሉ ትንንሽ ሴት ልጆች ካላችሁ እኔ ለፕሬዝደንትነት ልመረጥ ይችል ይሆናል፣ ይሁንና አንዳችሁ ቀጣይዋ ፕሬዝደንት ልትሆኑ ትችላላችሁ ብለዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሂላሪ ክሊንተን ለምን ፕሬዝደንት መሆን እንዳለባቸው ለአሜሪካ ሕዝብ ለማስረዳት ዛሬ ማታ በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ንግግር ለማድረግ እየተዘጋጁ ነው። የዛሬው ፕሮግራማችን ሰፊ ጊዜ ሰጥቶ ይዘግብበታል።
እንደ አውሮፓውያን የዘመን አቆጣጠር ጥቅምት 2013 ዓመተ ምህረት ላይ በብዙ መቶዎች የሚቆጠሩ ኤርትራውያን አውሮፓ ለመግባት ከ400 ሜትር ያነሰ ርቀት ሲቀራቸው አልቀዋል ይላል ተከታዩ ዘገባ። ለላምፔዱሳ የተባለው የኢጣሊያ ደሴት እየታያቸው በተሳፋሪ ብዛት የተጨናነቀው ጀልባ መስጠም ጀመረ። እርዳታ ለማግኘት ምልክት ለመስጠት ሲሉ አንድ ብርድ ልብስ በእሳት አቃጠሉ። ሆኖም ጀልባው እሳት አስነሳና ተሳፋሪዎቹ በአንድ ላይ ስለተፋፈጉ ጀልባው ተገለበጠ። ዓለም አቀፉ የፍልሰት ድርጅት እንደሚለው በዚያን ዕለት የሞቱት ሰዎች ብዛት 368 ደርሷል። ሆኖም የገቡበት ያልታወቁ ሰዎች መኖራቸው አልቀረም፣ ሳይሰምጡ እንዳልቀረም ተገምቷል። በአደጋው በሕይወት የተረፉ ቢሆንም ብዙዎቹ በሚያሸጋግሯቸው ሰዎች የወሲብ ጥቃትና ሰቆቃ ወይም በደል የተፈጸመባቸው መሆናቸውን ከአእምሯቸው የማይጠፉ ጠባሳ ጥሮባቸዋል። እንዲህ አይነቱን አደጋ ለማቆም ሲሉ የጣሊያን የብሪታንያና የሌሎች አገሮች ባለስልጣናት ሰዎችን ህገወጥ በሆነ መንገድ በማሸጋገር ተግባር የተሰማሩትን መረብ ፍለጋ ምርመራዎችን አካሄደው ብዙዎችም ታስረው ለፍርድ ይቀርባሉ። ይሁንና ሞትና ስደቱ ለሶስተኛ ተከታታይ ዓመት ቀጥሏል ተብሎ ተጠብቋል። ከላምፔዱሳ በኋላ እንኳን ቢያንስ 10,000 ሰዎች ሜዲትራኒያን ባህር በማቋረጥ ላይ እንዳሉ ማለቃቸው ተዘግቧል።
ከአሸባሪው ድርጅት አልሸባብ ጋር እንደ አውሮፓ አቆጣጠር በ2010 ዓ.ም የተቀላቀለ አንድ የሶማሊያ የቀድሞ ምክር ቤት አባል ትላንት ማክሰኞ በደረሰውና ቢያንስ 13 ሰዎች በተገደሉበት ጥቃት እጁ እንዳለበት ተገለጸ። አሸባሪው ቡድንም ኃላፊነት መውሰዱን አሳውቋል። ሃሩን ማሩፍ ያጠናቀረውን አጥር ያለ ዘገባ አዲስ አበባ ያቀርበዋል።
ዩናይትድ ስቴትስ ይህን በሞቃዲሾ አውሮፕላን ጣቢያ መግቢያ ላይ ትናንት ማክሰኞ ማለዳ የደረሰውንና ቢያንስ ለ13 ሰዎች ሞት ምክንያት የሆነውን ተከታትሎ የደረሰ ጥቃት በጽኑ አውግዛለች። ከአልቃይዳ ጋር ንክኪ ያለውና ሶማሊያ ውስጥ የሚንቀሳቀሰው ሽብርተኛ ቡድን አልሻባብ ለጥቃቱ ኃላፊነት መውሰዱን አናዶሉስ በተሰኘው የራዲዮ ጣቢያው አስታውቋል። ራዲዮኑ አክሎም ሃላኔ በተሰኘው ወታደራዊ ጦር ሰፈር የደረሰውን ጥቃት ያካሄደው የቀድሞ የሶማሊያ ምክር ቤት አባል ሳልህ ባድባዶን መሆኑንም አመልክቷል። ከሞቱት መካከል ሰባቱ በጥበቃ ስራ ላይ የተሰማሩ የተባበሩት መንግስታት ድርጅት ተቀጣሪዎች ሲሆኑ የዩናይትድ ስቴትስ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ኔድ ፕራይስ በሰጡት ቃል ዩናይትድ ስቴትስ በእንዲህ አይነቱ አሰቃቂ አደጋ ከሶማሊያና ከሌሎችም ሸሪኮቿ ጎን ትቆማለች ብለዋል። ተደጋግመው የደረሱት ሁለቱ የቦምብ ፍንዳታዎች ከጠዋቱ 3 ሰዓት ገደማ ነበር የተሰሙት ሲሉ የአካባቢው ነዋሪዎች ይናገራሉ። በነዋሪዎቹ ገለጣ መሰረት ቦምብ የታጠቀ አጥፍቶ ጠፊ ፈንጂውን እንደያዘ ነው በመኪና ሆኖ የሶማሊያን ጸጥታ መቆጣጠሪያ ክልል በመጣስ አልፎ ጥቃቱን ያደረሰው። ከጥቂት ሴኮንዶች በኋላ የደረሰው ሁለተኛው ጥቃት የተፈጸመው ደግሞ አጥፍቶ ጠፊው እንደ መጀመሪያ ሁሉ በመኪና በመሆን የጥበቃ ኬላውን አልፎ በአፍሪካ ህብረት ኃይሎች አካባቢ ሲደርስ የታጠቀውን ቦምብ አፈንድቷል ብለዋል። ጥቃቱ በአውሮፕላን ጣቢያው አካባቢ በደረሰበት ወቅት የተባበሩት መንግስታት ድርጅት ባለስልጣናት ከስፍራው እየለቀቁ መሆን ወይንም አለመሆናቸው በግልጽ የታወቀ ነገር የለም።
ካሚሺ በተባለች የቱርክ ድንበር አጠገብ ባለች የሶሪያ ከተማ ዛሬ አንድ አጥፍቶ ጠፊ በጭነት መኪና ውስጥ በተጠመደ ከባድ ፍንዳታ በደረሰው ጥቃት ከ40 በላይ ሰዎች ሲገደሉ በርካታ እንደቆሰሉ ተዘግቧል። በፍንዳታው ከቆሰሉት መካከል የአሜሪካ ድምፅ ሬዲዮ የኩርድ ቋንቋ አገልግሎት ዘጋቢ ዛና ዑመርና ቤተሰቦቹ ይገኙባቸዋል። ፍንዳታው የደረሰበት ቦታ አጠገብ የነበረው የዘጋቢው መኖሪያ ቤት ሙሉ በሙሉ እንደወደመ፣ ባለቤቱና ሁለት ልጆቹ እንደቆሰሉ ዘጋቢው ተናግሯል። አንዳንድ ዘመዶቹ ደግሞ ከፍንዳታው በኋላ የገቡበት እንዳልታወቀና ምናልባትም በፍርስራሹ ተቀብረዋል የሚል ግምት እንዳለም ጠቁመዋል። ፍንዳታው የኳሚሽ ምዕራባዊ ክፍል የሚቆጣጠረው የኩርድ ሚሊሻ ዋና ጽህፈት ቤት የፊት ክፍልን እንዳፈረሰ የሶሪያ የሰብአዊ መብት ቡድን ጠቁመዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አማክ በተባለው ድረገጽ ላይ በወጣው መግለጫ ለጥቃቱ ኃላፊነት ወስዷል። ኢላማ ያደረገው የኩርድ የጸጥታ ኃይሎች እንደሆነ አክሏል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ከሃይማኖት መሪዎች ጋር ተገናኝቶ ተነጋግረዋል። አንድ ሙስሊም አሸባሪ አንድ ካቶሊክ ካህንን ከገደለ በኋላ ስጋቱን ለማርገብ ነው ከሃይማኖት መሪዎች ጋር የተነጋገሩት። ፈረንሳይ የአሸባሪዎች ጥቃት በተደጋገመባት በአሁኑ ወቅት በተለያዩ የሃይማኖት እምነቶች መካከል የአንድነት ስሜት እንዲኖር ለመሞከር ነው ኦላንድ የሃይማኖት መሪዎችን ፓሪስ በሚገኘው መስሪያ ቤታቸው ያነጋገሩት። በርካታ የፈረንሳይ ካቶሊኮች አሁንም ትላንት የተፈጸመው ግድያ ድንጋጤ አልወጣላቸውም። ቀደም ሲል በተመሰረተበት የአሸባሪነት ክስ ፍርድ ይጠባበቅ የነበረ የ19 ዓመት ዕድሜ ወጣት ከአንድ ማንነቱ ያልታወቀ ሰው ጋር ሆኖ ቅዳሴ ያደርጉ የነበሩት የ86 ዓመት ዕድሜ ካህን አንገት አርዶ እንደገደላቸው ተዘግቧል። አደል ከርሚች የተባለው አሸባሪ ካለፈው ዓመት ግንቦት ወር አንስቶ ከአሸባሪነት ጋር በተያያዘ ሁለቴ ታስሮ ነበር። የግድያውን የወንጀል የፈጸመው ታዲያ ለፖሊሶች ክትትል የሚያመች የኤሌክትሮኒክ አምባር አድርጎ እያለ ነው። ሁለቱ ገዳዮች በደረሱት ፖሊሶች ላይ ካነጣጠሩ በኋላ በፖሊሶች እንደተገደሉ ታውቋል።
የሜሪላንድ ክፍለ ግዛት አቃቢያነ ሕግ የፍሬዲ ግሬ አሟሟትን በተመለከተ በቦልቲሞር ፖሊሶች ላይ ተመስርቶ የነበረውን ክስ ሁሉ ሰረዙ። ግሬ የተባለው አፍሪካዊ አሜሪካዊ ባለፈው ዓመት ሚያዝያ ወር ላይ እጁ ታስሮ በፖሊሶች ተሽከርካሪ ውስጥ እንዳለ በደረሰበት የአከርካሪ አጥንት ጉዳት ሕይወቱ ማለፉ ሲገለጽ ቆይቷል። በግሬ ሞት የጥቁሮች ሕይወት ዋጋ አለው በተባለው የጥቁሮች ንቅናቄ ላይ ቤንዚን ወይም ማቀጣጣይ በመጨመሩ በቦልቲሞር ረብሻና ተቃውሞ አስነስቷል ተብሏል። በመሐላ በመላ አገሪቱም ግዙፍ ተቃውሞዎች ተካሂደዋል። በግሬ ሞት ተከሰው ለፍርድ የቀረቡት ሶስት ፖሊሶች ቀደም ሲል ከወንጀሉ ነጻ መባላቸውም ይታወሳል። አድማጮች፣ ለዜና የተመደበው ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን።
ቀደም ብለን በመግቢያችን ወደ አስተዋወቅነው ዝግጅት ነው የምናልፈው። የዲሞክራቲክ ፓርቲው ጉባኤ እየተካሄደ ወደሚገኝባት የምስራቅ ዩናይትድ ስቴትሷ የፔንሲልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ እናቀናለን። ሶራ አለኬ ከስፍራው እየዘገበልን ይገኛል። ሶራ፣ እንደምናመሸ።
እንደምናመሸ አሉላ።
እንግዲህ ወደ ማምሻው ዝግጅቶች ሁለተኛው ቀን በተለየ ድምቀት የተካሄደበት ስነ ስርዓት ነበር የተከታተል ነው። እስኪ ወደዚያ ውሰደን።
ድምፁ ተቋርጠዋል መሰለኝ። አሉላ ይሰማል?
All in favor of the motion say aye. Opposed, no. The ayes have it.
አሉላ፣ በአሜሪካ ታሪካዊ ከተማ ሌላ ታሪክ። ሂለሪ ክሊንተን በአሜሪካ በታላቁ ወይም ደግሞ በትልቁ ፓርቲ ለፕሬዚዳንትነት ስታጩ የመጀመሪያ ሴት ሆኗል። በሂል ያስጨራሽ ጉዞና ብዙ ሚሊዮን ዶላሮች ወጥቶበት ከዘጠኝ ዓመት በፊት የተጀመረው በመራራ አወዳደቅ ሳይሳካ የቀረው የሂለሪ ክሊንተን ፕሬዚዳንታዊ ውጭነት ውድድር ትላንት ማታ በፊላደልፊያ ከተማ በከተማቸው ስቴቱ ታላቁ ከሆኑት ከተሞች አንዱ ነው ተጠናቋል። በፈሽታ ተጠናቋል ማለት ይቻላል። አሉላ፣ ይሄን ይመስላል።
And I move that Hillary Clinton be selected as the nominee.
Hillary Clinton, የዴሞክራቲክ ፓርቲው የፕሬዝዳንታዊ እጩ ተወዳዳሪ እንድትሆን ቦታ ለቃለው
ነበር ያሉት ሂለሪ ክሊንተን። ተፋካካሪያቸውን በርኒ ሳንደርስን ደግሞ እንደ ተጠበቀው አሸንፈው ለመቀጥሎ ውድድር እንደሚዘጋጁ ነው የተጠበቀው። ከ4776 የሚሆኑ እና ከተለያዩ አሜሪካ ግዛቶች የተወጣጡ የፓርቲ ተወካዮች፣ የንግዱ ማህበረሰብ እና የሲቪል ማህበራት ነበረ ትላንትና ድምፅ በመስጠት ሂለሪን የሾሙት። ፕሬዚዳንት ክሊንተን የቀድሞ ባለቤት የኒውዮርኩ ሴኔተር የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ከዘጠኝ ዓመት በፊት የተጀመረው ፕሬዚዳንታዊ ምርጫ ሳይሳካላቸው በፕሬዚዳንት ኦባማ ነበር ተሸንፎ ሳይሳካላቸው ቀርቶ አሁን ተመልሶበት ለፕሬዚዳንትነት የታጩት። ትናንትና ዴሞክራቶች ጠቅላላ ጉባኤ ላይ ንግግር ያደረጉት ተናጋሪዎችም ሌሎችም ነበሩ። ክሊንተን በስራ ልምዳቸው ባከናወኑት ተግባር በመምራት ችሎታቸው ነው ያመሰገኗቸው። አሉላ፣
መልካም። እንግዲህ በትላንቱ በርካታ ተናጋሪዎች በቀረቡበት ዝግጅት ምናልባት የሚያሳቸውን ሕይወት ከማንም የበለጠ በቅርብ የሚያውቁ በርካታ ዓመታትም ብዙ አስርታትም ወደ ኋላ ወስደው ታሪካቸውን ያጋሩ አንድ ተናጋሪ ነበሩ። እኚህ ሰው ቢል ክሊንተን ናቸው። እስኪ የተከታተልክበትን እንስማ።
For this time, Hillary is uniquely qualified to seize the opportunities and reduce the risk.
በኔ ቦታ ሆናችሁ እኔ የሰማሁትን ብትሰሙ፣ ራት ላይ ሆነን ምሳ ላይ ይሁን ረጅም መንገድ በእግራችን እየተጓዝንም ይሁን የምትለውን ስትሰሙ፣ እንደው እቺ ሴት በቃ ይሁን ይሁን የምትለው ነገር የለም እንዴ ትሉ ነበር። በሁሉም ነገር በቃ ወደፊት መግፋት መቀጠል ብቻ ነው የምታውቀው።
እንግዲህ እንደሰማው አሉላ፣ የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን ሂለሪ ክሊንተንን የስለው ሰው ናቸው በማለት ያመጓግሷቸዋል። ውድድሩ በሁለት ሰዎች መካከል ነው የተደረገው። አንደኛው አስመሳይ፣ ሌላኛው እውነተኛ ሰው በማለት ነበር ዶናልድ ትራምፕን የወቀሷቸው። ሌላው ደግሞ የቀድሞ ተፎካካሪያቸው የቨርመንት ሴኔተር በርኒ ሳንደርስ ትናንትና ደጋፊዎቻቸውን ሂለሪ ክሊንተንን እንዲመርጡ ተማጽናቸዋል። ትላንት ማታ ደግሞ ራሳቸው መርጣቸዋል እንዲህ በማለት
that are representing that they have no voice in this democracy.
ቀደም ብለህ ባሰማህን ድምጽ በርግጥም ሳንደርስ ተፎካካሪነታቸውን ሳይሆን እሳቸውን ለምርጫ የሚያበቁ ሆነው ቀርበዋል። ታዲያ ሶራ ይህ በተለየ ስሜት ታየ ምናልባትም ታሪክ የተሰራበት የተባለ የመጀመሪያዋ ሴት የአንድ ዋና ፓርቲ እጩ ሆነው የቀረቡበት አጋጣሚ ከቀዋሜ ማራቀም ቀደም ብለ ያነሳቸው በርኒ ሳንደርስ ደጋፊዎች አንዳንዶቹ በድምጽ በሆታ ተቃውሟቸውን ሲገልጹ አፋቸውን ሸብበው በዝምታ በተለይ የመገናኛ ብዙሃን የተቀመጣችሁበት አካባቢ በቴሌቪዥን መስኮት ተመልክተናል ስለሱ ተነግረናል
አሉላ እንደምታወቀው በርኒ ሳንደርስ ብዙ ሚሊየን ደጋፊ ነበራቸው በተለይም 1900 ዴሊጌት ወይንም ደግሞ የፖለቲካ ተወካይ ነበራቸው የፓርቲ ተወካይ ነበራቸው እነዚህ ሁሉ ድምጽ ሰጥተዋል ትላንትና ሌሎች ደግሞ እነዚህ ሰዎች ከተማ ውስጥ ዞሬ እንዳነጋገርኳቸው ሌሎችም ደግሞ እንዳየው አፋቸውን በላስቲክ የሸፈኑ ሳይለንስ ወይንም ደግሞ እንዳንናገር ተከልክለናል ያሉ በፌስቡክ ደግሞ በአማርኛ ፌስቡክ ላይ ተቀምጠው ሌሎችም እንዳነጋገርናቸው ምንድነው የሚሉት እኛ በርኒ ሳንደርስ ይሄን ያደርግብናል ብለን ይከደናል ብለን አልጠበቅንም ምክንያቱም ደምተውበታል በጣም ለፍተውበታል እንዲህ ማድረጋቸው ያሳዝናል በሚል ነው በጣም ቅራኔያቸው ያሰሙት እንደውም እንደመቀጠሉ ነው ተቃውማቸውን እንደመቀጠሉ እንደማያቆሙ ነው እስካሁንም እንደመቀጠሉ ነው የተናገሩት አሉላ
They were representing that they have no voice in this democracy they felt that they can completely shut out
በዚህ ዲሞክራሲ ቦታ አልተሰጣቸውም በሶት ያላቸው ናቸው አገለሉን ነው ያሉት ሌሎችን ሲጠቁሙ ዲሞክራሲያችን የተቋማትን ወይም የንግድ ኮርፖሬሽኖችን እንዲቆጣጠሩት ሆኗል ያሉት የሳንደርስ ደጋፊ ናቸው ከሉካኑ መካከል ታዲያ በድጋፍ በኩልስ ክሊንተንን በመደገፍ የቀረቡ የተናገሩትን ድምጽ ያገኘው ይኖር ይሆን
ድምጻቸውን አግኝቻለሁ ምንድነው ብዙ የሚሉት እነሱ ለነሱ የፈሽ ታቀን ነው የደስታ ቀን ነው ምክንያቱም ይሄን ይደርሳል እንደርሳለን ብሎ እንደነገሩኝ ማለት ነው እዚህ እንደርሳለን ብሎን አልጠበቅንም ምክንያቱም በጣም የደከሙበት ወደ ሚሊየን ብር ወደ 10 ሚሊየን ብር ምናምን የወጣበት ውድድር ነበር ሂለሪ ክሊንተን ራሳቸው ተናግሯል እንደውም ሂለሪ ክሊንተን እንደነበረ ያሉት ማሸነፋቸው እንደታወጀ ከኒውዮርክ ከምርጫ ቅስቀሳ እንዳስተላለፉ በሳተላይት እንዳስተላለፉት ማለት ነው እንዲቀኑ የኛ ቀን ነው እንደውም በጥሬሱን ተረግሞ የመስተዋቱን በጣጥስ ነው ወይም ደግሞ አደቀቅ ነው ያሉት ምናልባት ሳተኛ አምሽታ የቀረች ልጅ ካለች ይሄን ፕሮግራም እየተከታተለች ያለች ልጅ ካለች ቀኑ የናንተ ነው እና ምናልባት ቀኑ የናንተ ብቻ አይደለም የሚቀጥለው የናንተ ጊዜውን እና ተዘጋጁበት ነው ያሉት ስለዚህ ደጋፊዎቹም በጣም ደጋፊ እንዳላቸው ነው ድምጻቸው በቴክኒክ ምክንያት ምናልባት ካልተጫወተ እንጂ ደጋፊ እንዳላቸው ነው ብዙ ያየንና የተረዳነው አሉላ
ከደጋፊዎቻቸው ያንዳቸውን እንስማ
All the rights denied to blacks, all the rights denied to women. We're sort of coming full circle.
ጥቁሮቹ ሴቶቹ ተከልክለው የኖሩት መብት የተከበረባት ምሉ አሜሪካን ላይ በቃው
እንደሰማው አሉላ ለነሱ የደስታ ቀን ነው ለሌሎች ደግሞ ያዘን ቀን ነው በሌላ በኩል የነሱ በጣም ያበሳጫቸውና እንደው ዛ ሲሰባ አዳራሹ ዞሬን እንዳየ ነው ብዙዎቹ በጭወት ነበር አዘናቸውን የገለጹት ሌላው ደግሞ በደስታ የተለያየ ቅልቅል ነበረው ማለት ይችላል አሉላ
ግርም ነው የምርጫ ሂደቱም የተጠበቀ ፍክክር የታየበት የሳንደርስ ደጋፊዎች በተለየ ስሜት አሁንም ድረስ ባልተቋረጠ ተቃውሟቸውን እየገለጹ ያሉበት የሚደግፏቸውን ሳንደርስን ሳይቀር የተቃውሞ አስተያየታቸውን ከመስጠት ያልተመለሱበትን ተመልክተናል ሶራ ወደ ዛሬው ምሽቱ ተወስደን እንግዲህ የትላንትናው ምሽት ብሎ ይሄን ከመሰለ ዛሬስ ምን ይጠበቃል እንደው ባጭሩ በዛሬ ምሽት የሚጠበቀውን ሁኔታ ብትገልጽልን
ትላንትና እንዳየኸው የትላንቱ የድሮ ፕሬዝዳንቶች ናቸው የተናገሩት ዛሬ ደግሞ የአሁኑ ፕሬዝዳንቶች ናቸው የሚናገሩት ፕሬዝዳንት ኦባማ ይናገራሉ ጆ ባይደን ይናገራሉ እነዚህ ሁለቱም ድሮም ከሳቸው ጋር ከሂለሪ ክሊንተን ጋር ዞር በተለያዩ መድረኮች ሲደግፏቸው መብራታቸውን ሲጠብቁ ነበሩ እንደመመሩ ህዝቡን ሲያሰባስቡላቸው ወይንም ደግሞ ሲመክሩላቸው ነበሩ እንግዲህ ያለፉበትን አብረው ያሳለፉበትን የዘጠኝ ዓመት ጉዞ ከፕሬዝዳንት ኦባማ ጋር 8 እና 7 ዓመት ያሳለፉበትን ይናገራሉ ፕሬዝዳንት ኦባማ በዚህ ነው በብዛት የምናገሩ ስለሳቸው ፕሬዝዳንት ኦባማ እና ጆ ባይደን ናቸው አሉ ለዛሬ
ግሩም ሶራ እንግዲህ የዛሬውንም ምሽት ሂደት ተከታትለ በነገው ምሽት ታቀርብልናለ ሳምንቱን ሂደቱ እስከሚጠናቀቅ ድረስ ዘገባዎችን እንጠብቃለን ለአሁኑ አመሰግናለሁ መልካም ቀን
አመሰግናለሁ። መልካም ገብላችን።
ከደቡብ ሱዳን በያዝነው የአውሮፓ ዓመት የመጀመሪያ 6 ወራት ወደ ዩጋንዳ ከገባው የሚበልጥ ቁጥር ያለው ስደተኛ ባለፉት 3 ሳምንታት ውስጥ ብቻ መግባቱን የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የስደተኞች ጉዳይ ከፍተኛ ኮሚሽነር ከሚገኝበት ጄኔቫ ሊሳ ሽላይን ተከታይን ዘግባለች። ሰለሞን አባተ ያቀርበዋል።
ደቡብ ሱዳን ዋና ከተማ ጁባ ውስጥ ባለፈው ሐምሌ 1 በተቀናቃኞቹ ወገኖች መካከል ውጊያ ከተጀመረ ወዲህ 37,000 ደቡብ ሱዳናውያን ድንበር ያቋረጡ ወደ ዩጋንዳ መግባታቸውን የስደተኞች ጉዳይ ከፍተኛ ኮሚሽነሩ አስታውቋል። 300 ሰው የተገደለበት ግጭት ለጊዜው ጋብ ቢልም በዋና ከተማይቱና በሌሎችም አካባቢዎች ውጥረቱ እንደበረታ መሆኑ ተገልጿል። ሁኔታው ወደ ተሻለ መረጋጋት ይሄዳል የሚል እምነት እንደሌለው የመንግስታቱ ድርጅት የስደት ጉዳዮች መርሃ ግብር አመልክቷል። የሚሰደደው ሰው ቁጥርም እየጨመረ መምጣቱ እየተነገረ ነው። የዩኤንኤችሲአር ቃል አቀባይ ኤድሪያን ኤድዋርድስ በሰጡት መግለጫ ከአስር ቀናት በፊት ወደ ዩጋንዳ የሚገባው ሰው ቁጥር በቀን በአማካይ 1,500 የነበረ ሲሆን ባለፈው ሳምንት ውስጥ ግን ቁጥሩ ወደ 4,000 ማሻቀቡን አመልክቷል።
New arrivals reporting ongoing fighting, looting by our militias, burning down of homes.
አሁን እየመጡ ያሉት ሰዎች የሚናገሩት ውጊያ እንደቀጠለ መሆኑን ነው። የታጠቁ ኃይሎች ዘረፋ እንደሚያካሄዱ፣ ቤቶችን እያቃጠሉ፣ ሲቪሎችን እየገደሉ መሆናቸውንም እየተናገሩ ነው። አንዳንድ ሴቶችና ህጻናት እንደሚሉት ታጣቂዎቹ በሚያካሄዱት ምልመላና ወንዶቹ ድንበር እንዳያቋርጡ በመከልከላቸው ምክንያት ከባሎቻቸውና ከአባቶቻቸው ጋር ተለያይተዋል።
ፕሬዝደንት ሳልቫ ኪር ተቀናቃኛቸው የነበሩትንና ፈርመውት በነበረው ስምምነት መሰረት ወደ ጁባ ተመልሰው የነበሩትን ምክትል ፕሬዝደንቱን ሪያክ ማቻርን ስምምነቱን ሲያደራድሩ በነበሩት ታባን ዴንግ ጋይ ከተኳቸው ወዲህ የፖለቲካው አዝማሚያ መለወጡ እየተሰማ ነው። ይህ ሁኔታ በተቃዋሚዎቹ በራሳቸው መካከል መከፋፈል እየሰፋ መምጣቱን እንደሚጠቁም ታዛቢዎች እየተናገሩ ናቸው። እነዚህ አዳዲስ አዝማሚያዎች በሁኔታው ላይ ስለሚኖራቸው ጫና መናገር እንደማይችሉ የዩኤንኤችሲአር ቃል አቀባይ ኤድዋርድስ አመልክተዋል። ይሁን እንጂ አዲሶቹን ስደተኞች ማስተናገድ የሚቻልበት ሁኔታ በጥብቅ ያሳሰበው መሆኑን ቃል አቀባዩ ለቪኦኤ ገልጸዋል።
This one is an extremely worrying one given the limited capacities that there are.
ይህ አብስቶ የሚያሳስብ ጉዳይ ነው። እዚህ ያለን አቅም እጅግ የተወሰነ ነው።
UNHCR መሰረታዊ የሆኑ ህይወት ማቆያ ድጋፎችን ከመስጠት ያለፈ መጠለያን ጨምሮ ሌሎች አገልግሎቶችን የማቅረብ አቅም እንደሌለው ተናግረዋል ቃል አቀባዩ። ለማንኛውም ግን ሌሎች ዘላቂ መፍትሄዎች እስከሚገኙ ድረስ አዳዲስ መጪዎቹን ለማሳረፍ ሲባል ጊዜያዊ መጠለያዎች እየተሰሩ መሆናቸውን ቃል አቀባዩ ኤድዋርድስ አክለው አመልክተዋል።
ክብራትና ክብራን አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የሚበዛውን ዝግጅታችን የዲሞክራቲክ ፓርቲ ጉባኤ እየተካሄደ ወደሚገኝባት የምስራቅ ዩናይትድ ስቴትስዋ ፔንሲልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ የሚያደርግ ነው። ኋላ ላይ ያሉ በሁለተኛው አጋማሽ የሚኖሩ ዝግጅቶቻችን ይበልጡን እዚያው የሚያቆዩን ይሆናሉ። ታዲያ ከዛ በፊት አዳነች፣ የሙዚቃ ፋታ እዚህ ግድም እንውሰድ።
አዎ፣ ምን ሙዚቃ ነው የሚቀርበው ዛሬ?
ዛሬ የተመረጠልን ልበል፣ እኔ የመረጥኩት ስላልሆነ ግሩም ዜማ ነው። አበባ ደሳለኝ ናት ግርማ ሞገሴ የምትለን አበባ ደሳለኝ ግርማ ሞገሴ ፋታ እናደርጋለን። በአበባ ደሳለኝ ግርማ ሞገሴ ዘና እንዳላችሁ ተስፋ እናደርጋለን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ የሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 ያመለክታል። ፍሰውሪዎችን ከዳነች ፍሳየ
ከ35 ዓመታት በፊት ፕሬዚደንት ሮናልድ ሬገን ለመግደል ሞክሮ የነበረው ጆን ሂንክሊ ዋሽንግተን ውስጥ ከነበረበት የመንግስት የአእምሮ ሕክምና ሆስፒታል በቅርቡ እንደሚለቀቅ ታውቋል። የዩናይትድ ስቴትስ የወረዳ ዳኛ 61 ዓመት ዕድሜ የሆነው ሂንክሊ ለራሱም ሆነ ሌሎች አደገኛነቱ ስላቆመ ከሕክምና ተለቆ በቨርጂኒያ ክፍለ ሀገር ዊሊያምስበርግ ከሚገኙት እናቱ ጋር እንዲኖር ይፈቀድለታል ብለዋል። ሂንክሊ ከተለቀቀም በኋላ ለአንድ ዓመት ያህል የተለያዩ ክትትሎችና የአእምሮ ሕክምና ይደረግለታል። የተሰጠውን ህግ ከጣሰ ግን እንደገና ወደ ሆስፒታሉ ይመለሳል ተብሏል። የዲሞክራቲክ ፓርቲ ብሔራዊ ጉባኤ በፊላደልፊያ ከተማ በቀጠለበት አዳራሽ ትላንት ማታ የ43 በዩናይትድ ስቴትስ ፕሬዝዳንትነት ያገለገሉ ሰዎች ምስሎች አንድ በአንድ በትልቅ ቴሌቪዥን ብቅ እያሉ ታይተዋል። ምስሎቹ ሁሉም የወንዶች ናቸው። የፕሬዝዳንት ባራክ ኦባማ ምስል ከታየ በኋላ ታዲያ በቴሌቪዥን ላይ የነበረው ምስል ከከሰመው በኋላ ተሰባብሮ የመውደቅ ምስል አሳየ። ከዚያም በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ አብይ የፖለቲካ ፓርቲን ወክሎ ለመወዳደር የተመረጡት ሂለሪ ክሊንተን በቴሌቪዥን ብቅ አሉ። እንደ አውሮፓ አቆጣጠር ጥቅምት 2013 ዓ.ም ላይ በብዙ መቶዎች የሚቆጠሩ ኤርትራውያን አውሮፓ ለመግባት ከ400 ሜትር ያነሰ ርቀት ሲቀራቸው አልቀዋል። ላምፓዱሳ የተባለው የኢጣሊያ ደሴት እየታያቸው በተሳፋሩበት ብዛት የተጨናነቀው ጀልባ መስመጥ ጀመረ። እርዳታ ለማግኘት ምልክት ለመስጠት ሲሉ አንድ ብርድ ልብስ በእሳት አቃጠሉ። ሆኖም ጀልባው ላይ እሳት አስነሳና ተሳፋሪዎቹ በአንድ ቦታ ላይ ስለተፋፈጉ ጀልባው ተገለበጠ።
ክብራትና ክብራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ወደ ቀዳሚው ሳምንታዊ ቅንብር ዲሞክራሲ በተግባር
ነው የምንሄደው። ታዲያ አሁንም ጉዞ በዩናይት ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲ ጉባኤ እየተካሄደባት ወደምትገኘው የፊላደልፊያ ከተማ ባለፈው ቅዳሜ በፔንሲልቬኒያ ግዛት ኢትዮጵያውያን በአንድ ብሔራዊ መናፈሻ ተሰባስበው እንጀራ በወጥ ባርቢኪዩ ወይም ስጋ እየጠበሱ ሙዚቃ እያደመጡ አብረው ዋሉ ይለናል ሄኖክ በመግቢያው ሲንደረደር። የዲሞክራቶቹ ፓርቲ ጉባኤ በሚካሄድባት ግዛት ባልደረባችን ሶራ ሀለኬ ሶስት ኢትዮጵያውያንን ለምን እንደሚሰባሰቡ ስለ ኑሯቸውና በሚኖሩባትም ዩናይት ስቴትስ የፖለቲካ ተሳትፏቸውን መጠየቁን ጠቅሶ ተከታዩን አቀናብሯል።
አረገ ወይን መሳላ
ሀያታሌ
አዲሱ ሀብቴ
ዘርስትልን አመሰግናለሁ። እስቲ ትንሽ ስላለንበት ቦታ ስለ ፓርኩ ትንሽ ንገሩ።
ፓርኩ የስቴት ፓርክ ነው፣ በፊላደልፊያ አካባቢ የሚገኝ። በየአመቱ ይህን የመሰለ መሰባሰብ የምናደርገው ለኢትዮጵያኖች ለመገናኛ ጭምር ብለን ነው።
ምንድን ነው ስለዚህ የዚህ ፓርክ ሰዎች እንዲመሰባሰብ ጥቅሙ ምንድን ነው? ኮሚኒቲ አለ፣ ህጻናቷቸው አሉ፣ ብዙ ሰው አለ፣ ይበላል፣ ይጠጣል፣ እንጀራ እየበሉ ይታየኛል። ጥቅሙ ምንድን ነው ለኮሚኒቲ የሚያወጣው?
ጥቅሙ አዝ ሁላችንም ፎሪነር እንደመሆናችን መጠን ሁላችንም ተገናኝተን ልጆቻችን የምናስተዋውቅበት ካልቸራችን የምናስተዋውቅበት እና ዋናው መገናኛ የሚሆን ፓርክ ነው እና ሁሉ ጊዜ አለን በየአመቱ ጌት ቱጌዘር ነው ለሁላችንም መገናኛ።
መቀራረብን ያመጣል፣ ሰውን ያስተዋውቃል። ጥሩ ነው።
አንድነትን ያመጣል። አንድነትን የሚያመጣ ግንኙነት ነው ይሄ። ይሄን ደግሞ የሚያደርገው ዋና ኮሚኒቲያችን ነው። ኮሚኒቲያችን ባሰባሰበው ሁሉ ጊዜ እንደዚህ እናደርጋለን። ቆንጆ ዝግጅት ነው በጣም።
አቶ አዲሱ ማአቶ ታየኛል፣ ምን ሰማሃል? እንዳለችው ሰዎችን ያቀራርባል፣ ብዙ ሰዎችን ያስተዋውቃል፣ ህጻናቶች አሉ። ምን ነው የምታስበው?
በጣም ትልቅ ደስታ ነው የሚሰማኝ። እኔ እንግዲህ እንደነገርኩ ከዚህ በፊት ኦሞ 32 ዓመቴ ነው እዚህ ሀገር፣ በ9 ዓመቴ ነው የመጣሁት እና ስለ ሀገራችን ብዙ ነገር እንማራለን፣ ባህላችን እንማራለን። እዚህ አብሮ መብላት፣ አብሮ መጠጣት እንዲያ ነገሮች ስለሚማሩ በጣም ደስ ነው የሚለኝ። ልጆቻችን ደግሞ ከትልቆቹ ባላቸውን ይዘው ለሚቀጥለው ጀነሬሽን ስለሚያስተላልፉ ያ ደስታ ትልቅ ደስታ ነው የሚሰማኝ እና ይሄ ነገር ደግሞ በየአመቱ ኮንቲኒ በማድረጋችን ደግሞ የበለጠ ደስታ ይሰማኛል። ኮሚኒቲውን ውስጥም ጸሐፊ ሁኜ ስለምሰራ እውነት ይሄ ስራችን እንደዚህ አብቦ ሳየው በየአመቱ በጣም ነው ደስ
ወደ ምርጫው እንመለስና እንግዲህ እንደምናውቀው አሜሪካ ምርጫ እያደረገች ነው ያለችው። ዴሞክራቶች ሰኞ ጀምሮ ይሰባሰባሉ። ስለ አሜሪካ ምርጫ ምንድነው የሚያስቡት? ብዙ ሺህ ሰዎች እዚህ ይመጣሉ። ምንድነው የሚያስቡት?
ስለ አሜሪካ ምርጫ እንግዲህ እኔ ቀደም ብዬ የመጣሁት በ1968 ነው በዚህ ሀገር እና የመጀመሪያው ምርጫ አይቻለሁኝ። ከዚያ ጀምሮ
ምርጫ አይተዋል ማለት
ብዙ ምርጫ አይቻለሁኝ እና ብዙ ዲሞክራት ሪፐብሊካን ሲወዳደሩ አይቻለሁ። ከፖለቲካውም ውስጥ ፓርቲሲፔት አደርጋለሁኝ እና እኔ ክፍሌ ወይም ደግሞ የጎጤ ተመራጭ የዲሞክራቲክ ኮሚቴ አባል ነኝ። ስለዚህ የፖለቲካውን ጉዳይ ባይበዛም በመጠኑ አውቃለሁኝ እና ስለዚህ ፊላደልፊያ በመሆኑ ደግሞ በጣም እደሰትበታለሁኝ።
አንድ ጥያቄ ልጨምር። ዲሞክራት ነው እርሶ?
አዎን።
የዲሞክራቲክ ፕሪንሲፕል ምንድን ነው? ለምንድን ነው ከሪፐብሊካ በምንድን ነው የሚለዩት?
የዲሞክራቲክ አመራር ወይም ደግሞ የፖለቲካል ሲስተም በጠቅላላ ህዝቡን የሚያሰባስብ ነው። ለህዝቡ በብዛት ለህዝቡ አሰባሳቢነት አለው። የሪፐብሊካን ግን ትንሽ በእኔ አስተሳሰብ ለሀብታሞችና ለጥቂቶች ሰዎች ነው። ጥቂቶች ሰዎች ለምሳሌ በመንግስት ሲከድ ሴት የራሷን አስተዳደር እንዲኖራት ይላሉ። አንዳንድ ጊዜ ጥሩ ነው፣ ግን ያ ደግሞ ለሌላው ህዝብ የአሜሪካን ታክስ በጣም ነው የምንከፍለው። ፌዴራል ታክስ፣ ያ ሁሉ ታክስ ለስቴት ብቻ ከሄደ ብዙ ድሃዎች ሊጎዱ ይችላሉ። ስለዚህ የዲሞክራት እኔም የማምንበት በጠቅላላ ድሃውን ሁሉ የሚሰበስብ ለድሃ አስፈላጊውን ነገር ሁሉ የሚሰጥ ነው
ብሎ ነው የሚያምኑት።
አዎ፣ የኔ አስተማመን
በዚህ ተስማሚያለሽ?
ዴፊኒትሊ 100%
መርጠሻል ማለት
ነው? እስማማለሁ። የስ
ስንት ዓመት መርጠሻል?
ሶስተኛ ዓመቴ ነው። አሁንም ዲሞክራት ነው የምመርጠው፣ ወደፊትም ነው የምመርጠው። ብዙ የኛ አገር ህዝብ ጠቅላላ አዝ ፎሪነር ብዙዎቹ ሎ ኢንካም ፋሚሊ ነው። ሎ ኢንካም ፋሚሊ ደግሞ ሲሆን ኢንሹራንስ አለ፣ ብዙ አይነት ብዙ ሰው የሚሰራው ሎ ጃብ ነው የሚሰራው እና አይ ሆፕ አሁንም ዴሞክራት ሆኖ ብዙ አይነት ቤነፊት ያገኛል ብዬ አስባለሁኝ። ለድሃው ህዝብ
ለድሃው ህዝብ
ለፎሪነሩ ህዝብ ማለት ነው እና ዴፊኒትሊ አይ ሆፕ ዴሞክራት ያሸንፋል ብዬ ምርጫዬም ወደዛ ነው። ቴንክ ዩ።
የተለየ ሀሳብ አለ?
የተለየ ብዙ ማሳብ የለኝም፣ ግን በሪፐብሊካንም ቮት አድርጌያለሁ በሎካል ኤሌክሽኖች። ወን ካምስ ቱ የፌደራል ኤሌክሽን ላይ ሲሆን ግን ለፕሬዚደንት ዩናይትድ ስቴትስ ወደ ዴሞክራት አዘነብላለሁ። ግን እኛ አሜሪካዎች ብዙ ጊዜ የምንለው እዚህ የምንኖረው ሰዎች ፖለቲካ ሎካል ነው እንላለን እና ብዙ በሎካል ላይ አክቲቭ መሆን ነው የሚሻለው ዘንድ ከፌደራሉ ጋር ነው የሚባለው። ቢኮዝ ብዙ ፖሊሲዎች ኢምፓክት የሚያደርጉን የፊላደልፊያ ከተማዎች በካውንስል በሜሩ ወይም በገቨርነሩ ወይም በስቴቱ ሲሆን ነው ሎካል ኢምፓክት ያለው ሞር ኦር ለስ ፌደራል ገቨርንመንት ላይ እና እዛ ላይ ወደ ሪፐብሊካን ሳይድ ማድረግ ጀምሬያለሁ። ግን ኢን ተርምስ ኦፍ ለፕሬዚደንሲ ወደ ዴሞክራቲክ። አዎ።
ወደ ቢዝነሱ ልጠይቅና ቀደም እንደነገርከኝ ትንሽም ብትሆን ቢዝነስ እንዳለ ሆነም የራስ ነገር እንዳለ ነግረኛል። ብዙ ሺህ ሰዎች እዚህ ከተማ ይመጣሉ፣ ወደ 50,000 የሚገመቱ ሰዎች ይመጣሉ። እነዚህ ሰዎች ይበላሉ፣ ይጠጣሉ፣ ለከተማው ደግሞ ወደ 168 ሚሊዮን ዶላር ያስገኛሉ ተብሎ ይጠበቃል። ያየኸው ለውጥ አለ? ምን አይነት ቢዝነስ ነው የምትሰራው ወይንም ንግድ ነው የምትሰራው? ያየኸው ለውጥ አለ በራሴ ላይ በራሴ ንግድ ላይ?
አዎ፣ እንደዚህ ትልቅ ያሉ ኮንቬንሽን ከተማው ሲመጡ ስፔሻሊ የኔ ሎኬሽን ሁለት ብሎክ ነው ከዋና ከተማው ዳይሬክትሊ ክሮስ ስትሪት ነው ከኮንቨንሽን ሴንተሩ ራሱ። ሰው እኛ ዊኬንድ ላይ ብዙ ጊዜ ካስተመር የለንም ዳውንታውን ስለሆን መንዴ ቱ ፍራይዴ የሚሰሩት ሰዎች ወደ ቤታቸው ስለሚሄዱ። ኮንቨንሽን ሲኖር ግን ድራስቲክሊ በ60-70% በላይ ኢንክሪስ ያደርጋል እና ለከተማው በጣም ትልቅ ምንጭ ነው። ለእኔ ለራሴ ለቢዝነስ የራሱ በጣም ትልቅ ነገር ነው። ይህንን ነገር ምስ አላረግም ብዬ ነው እንጂ እዛ ሁኜ ካሽ ሬጅስተር ላይ መስራት ነበረብኝ ዛሬ።
ስለ ወጣቱ ለወጣቱ የምታስተላልፉ መልእክት ምረጡ ወይንም እንዳርጉ የምታያቸው ነገር?
ለወጣቱ ምረጡ፣ ቤት አትቀመጡ፣ ውጡ፣ ምረጡ። ዲሞክራት ምረጡ፣ ሪፐብሊካን ምረጡ። ጀስት ጎ አውት ኤንድ ቮት። ካልመረጠ ልዩነት አናመጣም። አስወራሰ
ከሰላሳ ዓመት በላይ ቆይቻለሁ ብለውኛል። እስቲ ትንሽ አንድ ደቂቃ በምታልቅ ጊዜ ውስጥ ወጣቱ የሚያስተላልፉ ወይም ጠቅላላ ላይ የሚሰማን የሚያስተላልፍ መልእክት አለ?
በጣም ለኢትዮጵያውያኖች የማስተላልፈው ነገር መሳተፍ ይኖርብናል። ትልቅ የሆነ ኢምፓክት አለው የፕሬዚዳንቱ መመረጥ። ከዚያም በላይ ኮንግረስ፣ ሴኔተሮች የሚመረጡ አሉ። እነሱንም ስማቸውን እያወቅን መምረጥ መሳተፍ ይኖርብናል። ስለዚህ ተሳተፉ እላለሁ።
እግዚአብሔር ይስጥልን። እንግዶችንም በጣም አመሰግናለሁ። እግዚአብሔር ይስጥልን።
ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሶራ ሀለኬ በተለያዩ ሌሎች ፕሮግራሞቻችንም ከፊላደልፊያ የሚዘግባቸውን ዝግጅቶች ያቀርብልናል። አሁን ወደ ሌላ ቅንብር ነው የምናልፈው። ዲሞክራሲ በተግባር ሳምንታዊው ዲሞክራሲ በተግባር የዩናይት ስቴትስ መንግስት በዚህ ዓመት በርካታ ሺህ አፍሪካዊ ወጣቶችን የመሪነት ስልጠና በመስጠት ላይ የሚገኝ መሆኑን ጠቅሶ እነኚህ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የያዟቸውን ስራዎችና ሀሳቦች እንዲያሳኩ እርስ በርስም እንዲማማሩና እንዲገናኙ ያመቻቻል ይላል። አድማሱ ሉካሌ ተወልዶ ያደገው በአንዲት ኢትዮጵያን ከደቡብ ሱዳንና ከኬንያ ጋር የምታዋስን የድንበር ከተማ ነው። የማንዴላ ዋሽንግተን የፕሬዚዳንታዊው ቀጠና የተባለው ተቋም ወይም ህብረት ወይም ስነ ስርዓት ተሳታፊ ነው። ኬኖክ ሰማ ጊዜር ጋር ያደረጉት ቆይታ ወጣቱ በሰላም ግንባታ የያዘውን ጥረት የሚዳስስ ይሆናል ነው።
በመጀመሪያ ስሜ አድማሱ ሉካሌ ክደው ይባላሉ። ተወልጄ ያደግኩት ኪቢሽ የምትባል የድንበር ከተማ ነው። ኪቢሽ ማለት በደቡብ ክልል ደቡብ ኦሞ ዞን በኛንጋቶም ወረዳ በኬንያ በኢትዮጵያና በደቡብ ሱዳን ድንበር መካከል የምትኖር ትንሽ ከተማ ነች። እንሰራ የነበረው የአካባቢ በቀል ኤንጂኦ በማቋቋም ነበረ። የዛ የደቡብ ኦሞ ተወላጅ የሆኑ ሰዎች የሆኑ ልጆች አንድ ላይ በመሆን እዛ ያለው ሁሉ ጊዜ በተደጋጋሚ ይነሳ የነበረ የብሔር ብሔረሰቦች ግጭትን ለመቀነስና ብሔር ብሔረሰቦቹ በሰላምና በመግባባት በመቻቻል አምብሮ እንዲኖሩ የተለያዩ የፒስ ዳያሎጎችን በማመቻቸት ስልጠናዎችን በመስጠት እንሰራ ነበር።
እኛም በተከታታይ የምንዘግበው ነው። አሁን የተከሰተው ደቡብ ሱዳን፣ ኬንያና ኢትዮጵያ ድንበር አካባቢ ያለው የተለያዩ ግጭቶች የሚነሱበት ነው። በቅርቡ እንዲያውም በደቡብ ሱዳንና በኢትዮጵያ ድንበር አካባቢ ግጭት ተነስቶ ከብት መንዳት፣ ልጆች መውሰድ፣ መታኮስ የመሳሰሉ አሉ። ግን ከዛም ያለፈ ደግሞ አብሮ መናገድ፣ አብሮ መስራት፣ በእንጀራ ጉዳይ ላይ ደግሞ መተባበር አለ። እስኪ በአካባቢ ያሉትን ሰላም ለማስፈን ያሉት ፈተናዎች ምን እንደሆኑና ደግሞ ሰላም ለማምጣት እድል የሚፈጥሩ በጎ ነገሮች ምን እንደሆኑ ግለሰብ።
ኦኬ፣ መጀመሪያ ከጥሩ አጋጣሚዎች ወይም ደግሞ ኮኔክተር ከሆኑ ነገሮች ልጀምር። ደቡብ ኦሞ በተለይ ኛንጋቶም ድንበር አካባቢ የሚኖሩ ብሔረሰቦች በዛ በኩል ካሉት ብሔረሰቦች ጋር ይሁን በጣም የሚያገናኛቸውና የሚያቆራኛቸው ነገሮች አሉ። ለምሳሌ ወደ ኬንያ በኬንያ በኩል ሰሜን ኬንያ ላይ ቱርካና የሚባል ብሔረሰብ አለ። ከኛንጋቶም ጋር በምንም ታምር መለየት አትችልም። ቋንቋ አንድ ነው፣ ባህልም አንድ ነው፣ የኑሮ ዘይቤም አንድ ነው፣ ሁሉም ነገር አንድ ነው። ነገር ግን ይጋጫሉ፣ ይዘራረፋሉ፣ ይገዳደላሉ። ወደ ሱዳን ደቡብ ሱዳን ድንበር ስትመጣ ደግሞ ቶፖሳ የሚባል አለ። በተመሳሳይ ኛንጋቶም የሚባል ደግሞ ወደዛ ያሉ አሉ። ኛንጋቶም ናቸው የደቡብ ሱዳን ሰብጀክት ናቸው፣ ለኢትዮጵያ አይደለም፣ ለደቡብ ሱዳን ናቸው። በተመሳሳይ እነዛም እንደ ኬንያ ቱርካና ሁሉ እንደዚሁ ሼር የሚያደርጓቸው ቫሊዎች አሉ። ለምሳሌ ቋንቋ፣ ባህል፣ አለባበስ ብዙ ሼር የሚያደርጓቸው ነገሮች አሉ። ሶ እነዚህ ቫሊዎች ተጠቅሞ እነዚህ በሁለቱ የሚጋጩ ወገኖች ማቆራኘት ይቻላል፣ አንድ ላይ ማምጣት ይቻላል። ግን ቻለንጁ ምንድን ነው? እዛ ጋር የተቀመጠው ድንበር ፖለቲካል ድንበር ዘለ ወደዛ ያንን ስራ መስራት አትችልም። ፍቃድ የሚሰጥ አካል የለም። በኢትዮጵያ በኩል ስትመጣ በተለይ የሰላም ስራን ለመስራት ብዙ አዳጋች ወይም ደግሞ ተግዳሮት የሚሆኑ ብዙ ነገሮች አሉ። እኔ ካጋጠሙኝ ማለት ለምሳሌ የመንግስት ፖሊሲ ባይተሰል ትንሽ እንደ ተግዳሮት የገጠሙበት ሁኔታ አለ። ምክንያቱም የ2009 የሲቪል ሶሳይቲ አዋጅ ምናልባት ልታውቁ ይችላላችሁ። ያ አዋጅ ማንኛውም መንግስታዊ ያልሆነ ድርጅት በሰላም ግንባታና በግጭት መከላከል መስራት አይችልም። ቢሰራም እንኳን የራሱን የሆነ ሪሶርስ እንጂ ከሌሎች ከዶነሮች እንደዚህ ሪሶርስ አግኝቶ መስራት አይቻልም።
ምን ያህል ጎርቷቸዋል? አሁን እናንተ የምትሰሩትን ስራ ስንመለከት ለኢትዮጵያ መንግስት ብቻ ሳይሆን የኬንያን መንግስት፣ የአካባቢውን፣ የቀጠናውን ጸጥታ በመጠበቅ ረገድ በማህበረሰቦች መካከል ውይይት እንዲኖር የቆዩ ደግሞ ሰላም ሊያመጡ የሚችሉ ባህላዊ መንገዶችንም የምትፈልጉበት ግጭት ለማስወገድ የምትጥሩበት ነው። ምን ያህል ጎዳቸው?
በእርግጥ ብዙ ጎቶናል። ጎቶናል ስለ ህዝቡን ወክዬ ነው ጎቶናል አልኩ ምክንያቱም የዛ አካባቢ ተወላጅ ስለሆነ ህዝቡ እኔን የኔን ፔን ማለት የነሱ ፔን እኔን ይሰማኛል ምክንያቱም አዋጁ ከመጣ በኋላ የተለያዩ ኢንሲደንቶች ተከስተዋል በተለይ በቱርካናና በኛንጋቶም እንዲሁም በቱርካናና በዳስነች በሱርማና በኛንጋቶ ብዙ ኢንሲደንቶች ነበሩ። እነዛ ኢንሲደንቶች ኢንተርቪን ለማድረግ እኛ ሜቢ የዛ ስራ የፒስ ፕራክቲሽነር የሆኑ ሰዎች ኢንቮልቭ ለማድረግ አጋጣሚ ማግኘት አልቻለም። ሁሉም በርደን ማለት ብዙ በርደን ወደ መንግስት ሄደ። መንግስት ደግሞ ያን ኮፕ ማድረግ አልቻለም። የተወሰኑ ቦታዎችን ኢንተርቪን ማድረግ እሱ ብቻ አይደለም ወደዛ ሌጋል ኤንቲቲ ይዞ ወደ ኬንያ ለተሻግሮ ስራውን ለመስራት ቻሌንጅ የሆነበት ጊዜ አለ አስተውሳለሁ። የወረዳ አስተዳዳሪዎች ያንም ፕሮፐርሊ ያልሰሩበትም ሁኔታ አይቻለሁ።
ስለዚህ አካባቢው አስተዳደር በተለይ እዛው ኬንያ ያለው የአካባቢው አስተዳደር ኢትዮጵያ ውስጥ ያለው የአካባቢው አስተዳደር ደቡብ ሱዳን ውስጥ ያለው የአካባቢው አስተዳደር እንደዚህ እርስ በርስ ከድንበር ተሻግረው የሚሰሩበት አሰራር አላቸው። እናንተስ እንደ ማህበረሰብ መሪ እዛ ገብታችሁ ምስራ ስትሉ ግንኙነት መስመር የለው?
የግንኙነት መስመር አለ። ነገር ሜቢ አሁን እዛ ጋር እንደ ጥሩ አጋጣሚ ምን በፊት እንደተቀመ የነበረው የሲወር ኮንፍሊክት አለዋን ያን ሪስፖንስ ሜካኒዝም አንድ የሲዋን የኢጋድ ብራንች አለ ክሮስ ቦርደር ላይ ክሮስ ቦርደር ኮንፍሊክት ላይ የሚሰራ። ነገር ግን ሲዋን ከተወሰነ አመታት ከተወሰኑ ከአንድ ከሁለት አመት በኋላ እዛ ላይ አክቲቭ አልነበረ። ፎር ኤግዛምፕል እኔ እንደ ፊልም ሞኒተር ሰራ ነው። ፊልም ሞኒተሮች በዛ በኩልና በዚህ በኩል የሚገናኙበት ሁኔታ ነው። ነገር ግን በመሃል ይሄ ግንኙነት ኢንተራፕትድ ሆነ። ምክንያቱም እዛ ጋር ቴንሽን በመብዛቱ ኢንተራፕትድ ሆነ መገናኘት አልቻለም። ኢንተርም ኦፍ ሎካል አድሚኒስትሬሽን የሚገናኙበት ሲስተም የለም። ፕሮፐር የሆነ ክሊየር የሆነ ሲስተም አለ የለም። ግን አት ናሽናል ሌቨል የወረዳ አስተዳዳሪዎች እና የክልል ኮሚሽነሮች ጉባኤ ተብሎ በአዲስ አበባ እንዲሁም በናይሮቢ የሚካሄድ ስብሰባ አለ። ያ ስብሰባ ሲካሄድ ሎካል ኮሚኒቲን ኢንቮልቭ በሚያደርግ መልኩ አይደለም። አት ሃይር ሌቨል የውጭ ጉዳይ ሚኒስቴር፣ የፌደራል ጉዳይ ሚኒስቴር እና ኢንተርናል አፌርስ ሚኒስቴር ያ ጉዳዮች እነሱ ናቸው ኢንቮልቭ የሚሆኑት። ሎካል ኮሚኒቲ ግን ኢንቮልቭድ አይሆንም፣ ፓርቲሲፔትድ አይሆንም። እና ያ ትንሽ እዛ ጋር ያለውን ሲስተም ፕሮፐርሊ ሞኒተር እንዲያደርግ እና ምቹ ሁኔታዎችን እንዲፈጥር አላመቻቸ።
በጣም ነው የማመሰግነው።
አድማጮች ወደ መጨረሻው የምሽቱ ቅንብር እናልፋለን። ቀደም ብለን እንደጠቆም ነው አሁንም ማምሻችን በፔንስልቬኒያዋ የፊላደልፊያ ከተማ ይሆናል።
ሂለሪ ክሊንተን በግልና በፖለቲካ ሕይወታቸው ሲወድቁ ሲነሱ ኖረው እነሆ በዩናይትድ ስቴትስ ታሪክ ከዋና ዋናዎቹ ፓርቲዎች በአንዱ የፕሬዝዳንታዊ እጩ ሆነው ለመመረጥ በመብቃት ታሪክ ሰሩ። በዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ሬዲዮ ዘጋቢ ሲንዲ ሰይን ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ዛሬ ባለ ሁኔታ ረክተው መቀመጥን ፈጽሞ እንደማያውቁ በባለቤታቸው በቀድሞ ፕሬዚደንት ቢል ክሊንተን የተነገረላቸው ሂለሪ ክሊንተን በህዳሩ ምርጫ ከቀናቸውና ከተመረጡ ቀዳማዊት እመቤት፣ የኒውዮርኳ ሴኔተር፣ የውጭ ጉዳይ ሚኒስትሯ ሂለሪ ክብርት ፕሬዚደንት ሊባሉ ነው። በህዝብ አስተያየት ግምገማዎች እንደሚታየው ሚስስ ክሊንተንን የሚወዷቸው የሚጠሏቸውም አሉ። ከዓለም እጅግ ታዋቂ ሰዎችም አንዷ ናቸው። ግን በቅርበት የሚያውቋቸው አንዳንዶች እንደሚናገሩት ሂለሪ ስለ ራሳቸው በአደባባይ ብዙ ማውራትን አይወዱም። ይሁን እንጂ የሚወዷቸውም ይሁኑ የሚጠሏቸው አንድ የሚስማሙበት ነገር አለ። ሂለሪ ክሊንተን ህይወታቸው በትግል የተመላ መሆኑን ነው። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ሂለሪ ክሊንተን በዲሞክራቲክ ፓርቲው ለፕሬዝደንታዊ እጩነት ሊመረጡ ጥቂት ሲቀራቸው አዲስ ገቢው ሴኔተር ባራክ ኦባማ አሸነፏቸው። ታዲያ ያኔ መሸነፋቸውን በተቀበሉበት ንግግራቸው ሂለሪ ለሴቶች የተዘጉ በሮችን ገፍትረው ለማስከፈት እድሜ ልካቸውን ስላካሄዱት ትግልና በቅድመ ምርጫው 18 ሚሊዮን የህዝብ ድምጾችን ለማግኘት እንዳበቃቸው ሲናገሩ
to shatter that highest hardest glass ceiling this time.
ምንም እንኳን አሁን ከሁሉም ትልቁን ከሁሉም ከባዱን በር ልንከፍተው ባንችልም እናንተ ምስጋና ይግባችሁና 18 ሚሊዮን ቦታ ሸንቆረናል። እነሆም በእነዚያ ሽንቆሮች ውስጥ ካሁን ቀደም ሆኖ በማያውቅ ደረጃ የፈነጠቀው ብርሃን ተስፋን ይያላበሰን ለሚቀጥለው ጊዜ ትግሉ ትንሽ ቀለል እንደሚል አረጋግጦልናል።
እነሆም ከ8 ዓመት በኋላ ዛሬ የፓርቲያቸው እጩ ለመሆን የበቁት ሂለሪ ክሊንተን የተሸነቋቆረውን በር ገፍትረው በመክፈት ለፕሬዝደንትነት ሊበቁ ተስፋቸውን ሰንቀው ተነስተዋል። በኢሊኖይዋ ቺካጎ ከተማ ዳርቻ በባለመካከለኛ ገቢ ቤተሰብ በደስታ ያደጉት ሂለሪ ክሊንተን አባታቸው ኃይለኛ ሪፑብሊካን ነበሩ። ወደ ፖለቲካው ዓለም የተሳቡት ታዲያ ከሳቸው አስተዳደግ እጅግ በጣም በተለየ ሁኔታ ባደጉት በዲሞክራቷ እናታቸው በዶሮቲ ሮደም ምክንያት ነው።
She was abandoned by her parents at the age of 8. Sent from Chicago to LA to live with grandparents.
በስምንት አመቷ በቤተሰቦቿ የተተወች ነበረች። ከቺካጎ ሎስ አንጀለስ ወዳሉትና ወደ ማይፈልጉት አያቶቿ የተላከችው በዚህ ድሚዋ ነው። ግን ደግሞ ሰው ሁሉ ደግነት ያሳያትም እድል ይሰጣትም ነበር። ለምሳሌ አስተማሪዋ እናቴ ለምግብ የሚሆን ገንዘብ እንደሌላት ስትመለከት አስተማሪዋ የራሷን ተጨማሪ ምግብ አምጥታ ዶሮቲ ዛሬ ብዙ ምግብ አምጥቻለሁ ብላ በጆሮ አንሾካሽኳት ነግራታለች። ከዛም ተመግባታለች።
ሂለሪ በ10ዎቹ የወጣትነት እድሜያቸው በሪፑብሊካንነት ነው የፖለቲካ ተሳትፎ የጀመሩት። ዌልስሊ የሴቶች ኮሌጅ ገብተው ሲማሩ ይበልጡን ንቁ የፖለቲካ ተሳትፎ ማድረግ ጀመሩ። በ1969 ዓመተ ምህረት ሂለሪ የተመረቂ ተማሪዎችን ወክለው ንግግር ያደረጉ ነበሩ። ከዚያ በኋላ የል ዩኒቨርሲቲ ህግ ትምህርት ቤት ሲገቡ የተራማጅ ዲሞክራትን አቅጣጫ ያዙ። ከዚያም አንድ ቀን የል ቤተ መጽሐፍት ውስጥ የወደፊት የትዳር ጓደኛቸውን ቢል ክሊንተንን ተዋወቁ። በ1975 ዓመተ ምህረት ሂላሪና ቢል ተጋቡ። የቢል የትውልድ ሀገር አርካንሳ ጎጆ መሰረቱ። ቢል በ1978 የክፍለ ሀገሯ አገረ ገዢ ሆነው ተመረጡ። ልጃቸው ቼልሲ ተወለደች። ጋዜጠኛ ሮን ፎርኒየ ለመጀመሪያ ጊዜ ስለነሱ የዘገበው ሊትል ሮክ አርካንሳስ አሉ ሲሆን በኋላም በዋይት ሃውስ ተከትሏቸዋል። ስለ ሂለሪና ቢል ክሊንተን ብዙ ዘግቧል። ታዲያ ሂለሪ እንዲያውም ከቢል የበለጠ ጎበዝና ቀልድም የሚያውቁ ናቸው ይላቸዋል ጋዜጠኛው።
Bill Clinton's very good about relating a joke, telling a joke, but she's really good about being funny in the moment. Self-deprecating
Bill Clinton በጣም ጥሩ ቀልድ አዋቂና ተናጋሪ ናቸው። ሂለሪ ደግሞ አስደሳች ጊዜን በመፍጠርና በማምጣት የሚችላቸው የለም። ራሳቸውን በቀልድ እየነቀፉ የሚያመጡት ጨዋታ ለዛ አለው። በዚህም ሁሉንም ሰው በሳቅ ያሳብዱታል። እኔ በግሌ በዚህ በጣም የተሳብኩ ነኝ፣ ምክንያቱም ይህ በጣም እውነተኛ ነገር ነውና።
ባንድ ወቅት በቢል ክሊንተን አስተዳደር የዋይት ሃውስ ቃል አቀባይ የነበሩት ባብ ዋይነር ሂለሪ ክሊንተን ችግሮችን ተረድቶ መፍትሄ ፈልጎ በማምጣት ረገድ ከቢል ክሊንተንም ይሁን ከፕሬዝደንት ባራክ ኦባማ የበለጠ ችሎታ አላቸው ብለው ይናገሩላቸዋል። እርግጥ ሁለቱ ባንድ ነገር ይበልጧቸዋል አሉ ባብ ዋይነር።
She knows that she doesn't have the charisma and she does not have the charisma.
ጎልቶ የሚታይ ግርማ ሞገስ እንደሌላቸው ያውቃሉ። ግርማ ሞገስ የላቸውም፣ ግን በጣም አስተዋይና የመንግስትን ስልጣን የማስተዳደር ከፍ ያለ አቅም ያላቸው ናቸው።
ቢል ክሊንተን በ1992 ዓመተ ምህረት ፕሬዝደንት ሆነው ሲመረጡ ላንድ ፕሬዝደንት ከፍላችሁ ሁለት አገኛችሁ ብለው በቀልድ መናገራቸው ይታወሳል። ታዲያ እንደ ቀዳማዊት እመቤት ሂለሪ በተለመደው የቀዳማዊት እመቤት ሚና ሳይወሰኑ በፖለቲካ ንቁ ተሳትፏቸውን ቀጠሉ። አሜሪካውያን በሙሉ የጤና ጥበቃ ዋስትና እንዲያገኙ ብርቱ ትግል አድርገው ዳር ማድረሱ ግን ሳይሳካላቸው ቀረ። በዋይት ሃውስ ፕሬዝደንት ክሊንተን በትዳራቸው ላይ ይማግጣሉ የሚለው ታሪክ ሲከተላቸው ቆይቶ የሞኒካ ሊዊንስኪው የወሲብ ቅሌት በምክር ቤት ከስልጣን ማስወገጃ ክስ አደረሳቸው። ለወራት አለቅ ብሎ የቀጠለው የአደባባይ ውርደት ሂለሪን እጅጉን ጎርቷቸው እንደነበረ ጋዜጠኛው ሮን ፉርኔ ይናገራል።
She's changed because a lot of the stuff that's come her way. She built up a lot of scar tissue.
ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጧል። በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል። ከነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም።
በጣም ከባድ ጊዜ ቢሆንም ትዳራቸው እንደምንም ሳይፈርስ ቆየ። የቀድሞ የዋይት ሃውስ ቃል አቀባይ ባብ ዋይነር
She's changed because of a lot of the stuff that's come her way. She built up a lot of scar tissue.
ደረሱባቸው በርካታ ነገሮች ምክንያት ብዙ ተለውጧል። በተሰነዘሩባቸው ጥቃቶችም ሳቢያ ብዙ ጠባሳዎች አሳድረዋል። ከነዚያ ውስጥም አንዳንዶቹ ፍጹም ሚዛናዊ አልነበሩም።
ሂለሪ ታግለው ተቋቁመው ዘለቁ። የራሳቸውንም የፖለቲካ ህይወት ተያያዙት። በ2000 ዓመተ ምህረት በኒውዮርክ የዩናይትድ ስቴትስ የመወሰኛ ምክር ቤት የኒውዮርክ አባል ሆነው ተመረጡ። በ2006ም እንደገና ተመረጡና ቀጠሉ። በ2008 ፕሬዝደንት ባራክ ኦባማ የውጭ ጉዳይ ሚኒስትራቸው አድርገው ሾሟቸው። ሂለሪ እንደ ውጭ ጉዳይ ሚኒስትር በ112 ሀገሮች ተዘዋውረዋል። በስራቸውም ስለ ሴቶች መብቶች ተሟግተዋል። ዲፕሎማሲ ኃይል መሆኑንም ሲያስረዱበት ቆይተዋል። ቀዳማዊት እመቤት ሚሼል ኦባማ በፊላዴልፊያው የዲሞክራቲክ ፓርቲ ጉባኤ ላይ ስለ ሚስስ ሂለሪ ክሊንተን የስራ ውጤትና ማንነት እንዲህ ሲሉ ነበር በማሞገስ ያወሱላቸው።
There were plenty of moments when Hillary could have decided that this work was too hard, that the price of public service was too high.
ተመልከቱ ሂላሪ ይህ ከባድ ስራ ነው ብለው እንዲወስኑ የሚያስገድዳቸው ብዙ ጊዜያት ሊኖር ይችላሉ። ለህዝባዊ አገልግሎት የሚከፈለው ዋጋ ከፍተኛ ነው ብለው ሊወስኑ የሚችሉበት ወቅትም ኖሮ ሊሆን ይችላል። አድካሚ የሆኑ ባለባበሳቸው በተናገሩት እንዲሁም ባሳሳቃቸው ክፉኛ የተተቹበት ጊዜ ኖሮ ሊሆን ይችላል። ይሁን እንጂ አንድ ነገር አለ። እኔ ሂላሪን ከማደንቃቸው አንዱ ጭንቀትና ግፊት በበዛ ቁጥር ወደ ኋላ አይሉም። እንዲሁ በቀላሉ ለማምለጥ አይሞክሩም። በህይወታቸው በማንኛውም ነገር ላይ ተስፋ ቆርጠው አያውቁም።
እናም ዛሬ ሂለሪ ክሊንተን በህይወታቸው ካደረጉት የፖለቲካ ትግል ትልቁን ተያይዘውታል። እንደሳቸው ባለም ታዋቂ ነገር ግን ከፋፋይ ከሆኑት ቱጃሩ ነጋዴ ዶናልድ ትራምፕ ጋር ሊፎካከሩ ተነስተዋል። የህዝብ አስተያየት ግምገማዎች እንደሚሉት ሁለቱ እጅግ ብርቱ የሆነ ፉክክር ነው የሚጠብቃቸው። ይሁንና ሂለሪ ክሊንተን የህይወት ታሪካቸው እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ህዳር 8 ወይም እንደ ኢትዮጵያ አቆጣጠር ጥቅምት 29 ደርሶ ምርጫው እስከሚካሄድ ያለፎይታ መፋለማቸው አይቀሬ መሆኑን ነው።
ፍልሚያው ይቀጥላል ብላለች ቆንጂ በዘገባዋ። ይሄ የፊላደልፊያ ቆይታችን የሚበልጠውን ዝግጅታችንን ሸፍኗል አዳነች።
አዎ ይገባዋል። እንግዲህ ያው የዲሞክራሲያዊ ፓርቲ ብሔራዊ ምርጫ ነው፣ ብሔራዊ ስብሰባ ነው ወይም ጉባኤ። እንግዲህ ብዙ ግሩም የሆኑ ንግግሮች ሰምተናል። በተለይም የፕሬዚደንት ክሊንተን ትላንት የተናገሩት ከክሊንተን ባለቤታቸው ጋር ፍቅር ሲጀምሩ እንዴት እንደነበረ አብረን ስንስቀዋልን አሁንም እንደሳቅን ነው ብለው ህይወት ሰጥተው ያወሩት ለምሳሌ በጣም
የህይወት ጉዟቸውን የተመለከቱበት ነው። የሁለት ወጣቶች ታሪክ በፖለቲካም በህይወትም ምን አይነት መንገድ እንደነበረው ሰው የሚል ታሪክ አቅርበዋል። በሁለቱም ፓርቲዎች ጉባኤዎች ብዙ ታሪኮች ተነስተዋል። ነገ የሚፈጸመውን የዲሞክራቲክ ፓርቲ ጉባኤ ነገ ድረስ እናስከትልና ውይይቶችም እስከ መጪው ዳር ድረስ ምርጫው ቆንጅት በመጨረሻው ፊልሜው ይቀጥላል እንዳለች ሁለቱ ፓርቲዎች የሚፋለሙባቸውን መዘገባችን እንቀጥላለን።
ዛሬ ደግሞ እንግዲህ ፕሬዚደንት ባራክ ኦባማ ንግግር ያደርጋሉ። ለምን ሂለሪ ክሊንተን ፕሬዚደንት መሆን እንዳለባቸው ለማስረዳት ይሞክራሉ፣ ያስረዳሉም። ያው ተናጋሪነታቸው የታወቀ
ነው። እንግዲህ ነገ ይቀጥላል። አዳነች ታዲያ ሌላ ፕሮግራም ከዚህ ለማስከተል ደቂቃ የለንም እና አድማጮቻችንን በሙዚቃ ሁለተኛ ዙር ልንጋብዝ ነው። ለስንብቱ ምርጫ አድማጮች ተከታዩን የሙሉቀን መለሰን መውደዴን ወደድኩትን እንጋብዝ።
ሳይቆንጆ ለኔ ሰጠኝን ማውደዴን ወደድኩት ያንቺ አረገኝን
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ብርሃን ኃይሉና ከተቀሩት የሥራ ባልደረቦቻችን ጋር በዚሁ እንሰናበታለን። በነገው ምሽት 3 ሰዓት ከልዩ ዝግጅታችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። እስኪ አፍዮታና ውበትሽን ይናገር። አይ የሐረር መንደሪን የመስከረ ማደይ የሞጆ ብርቱካን የነሐሴ ጉዳይ ከንፈሬሽ እንጆሪ ከይጽጌረዳ ከንፈሬሽ እንጆሪ ከይጽጌረዳ ወፍ ጭጭ ሳይል ማልዶ የፈነዳ ኦሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆሆ